ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በ1431 መካከለኛ ሞገድ ከምሽቱ አንድ እስከ አንድ ተኩል የምናሰማውም ልዩ ፕሮግራም አሁን ጀመር። ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? የዛሬ አርብ ግንቦት 21 2007 ዓ.ም ፕሮግራማችን እስከ ምሽቱ አንድ ሰዓት በመከታተል አብራችሁን ትቆዩ የምጋበዘው አስተናጋጁ አዲሱ አበበ ነኝ። ጽዮን ፕሮግራሙን እንደተለመደው እየመራች ነው። አሁን በሁሉም ወይም ከመጀመሪያው ቅንብር ከመነሳታችን በፊት ለምሽቱ የተዘጋጁ አጠር ያሉ ዜና አለን። እነሆ።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኢትዮጵያና ሶማሊያ ድንበር አቅራቢያ ለሶስት ቀናት ተካሄደ በተባለ ውጊያ በትንሹ 26 ሰዎች መገደላቸውን እማኞችና ባለሥልጣናት ተናግረዋል። በሶማሊያ የጋልጋዱድ ግዛት አስተዳዳሪ ሁሴን አሊ ኢርፎ ለአሜሪካ ድምፅ ሲናገሩ ውጊያው የተቀሰቀሰው በኢትዮጵያ ሶማሊያ አስተዳደር ያሉ ልዩ ፖሊሶች ሶማሊያ ድንበር አቅራቢያ ምስራቃዊ መንደሮች የሚኖሩ ሲቪሎችና አርብቶ አደሮችን ማጥቃት ሲጀምሩ ነው ብለዋል። የግጭቱ መነሻ አሁንም ግልጽ አይደለም። ዘገባዎች ግን በተቀናቃኝ ጎሳዎች መካከል ካለ የመሬት ንትርክ ጋር በተያያዘ ነው ይላሉ። አስተዳደራቸውና የሶማሊያ መንግሥት ግጭቶቹ እንዳሳሰቧቸው ገልጸው የኢትዮጵያ መንግሥት ጣልቃ ገብቶ እንዲያስቆም የጋልጋዱድ አስተዳዳሪ ሁሴን አሊ ኢርፎ ተማጽነዋል። ናይጄሪያ ባለፈው ዓመት ከቺቦክ ከተማ ታግተው የተወሰዱትን ሴት ተማሪዎች ሳታስለቅቅ በነውጠኛው ቡድን ቦኮ ሐራም ላይ ድል ተቀዳጅቻለሁ ማለት አትችልም አሉ አዲስ የተመረጡት የሀገሪቱ ፕሬዚደንት ሙሐማዱ ቡሃሪ። ሚስተር ቡሃሪ ዛሬ ሥልጣን በተረከቡበት የምረቃ ንግግራቸው ባለፈው ዓመት ሚያዝያ የተጠለፉት 219 ልጃገረዶች ነጻ መውጣት አለባቸው ብለዋል። ጽንፈኛውን ቦኮ ሐራምም ከእስልምና ከተባረረ የቆየ አእምሮ ቢስና በፈጣሪ የማያምን ቡድን ነው ሲሉ ጠርተውታል። ጉድላክ ጆናታንን የተኩት ሚስተር ቡሃሪ በሀገሪቱ ፖለቲካ ታሪክ አንድን ተቀማጭ ፕሬዚደንት በሕዝባዊ ምርጫ ሲያሸንፉ የመጀመሪያው ሰው ናቸው። ዛሬ ዋና ከተማዋ አቡጃ ውስጥ በተከናወነ ደማቅ ሥነ ሥርዓት ቃለ መሐላ ፈጽመዋል። ሚስተር ቡሃሪ ዛሬ ሥልጣን በተረከቡበት በዚሁ የምረቃ ንግግራቸው አህጉሪቱ በምትጠብቀው መሠረት ናይጄሪያ በአካባቢው የመሪነቱን ሚና እንድትጫወት እፈልጋለሁ ብለዋል። ሀገሪቱ የሥራ አጦችና ድህነትን ጨምሮ ከፍተኛ የኢኮኖሚ ችግር እንዳለባት ያረጋገጡት ሚስተር ቡሃሪ በተለይ የኤሌክትሪክ ኃይል እጥረትን ለማስወገድ ፊት ለፊት እጋፈጣለሁ ሲሉ ቃል ገብተዋል። ናይጄሪያ ከአፍሪካ በሕዝብ ብዛት ትልቋ ስትሆን ዋና የነዳጅ ዘይት አምራችም ናት። የፊፋ ፕሬዚደንት ሴፕ ብላተር በአባል ፌዴሬሽኖች መካከል አንድነት እንዲፈጠር ጥሪ አቅርበዋል። ዳግም ከተመረጡ ድርጅቱ ከገባበት የሙስና ቅሌት በሚወጣበት መንገድ እንደሚሰሩም ቃል ገብተዋል። ብላተር ዛሬ ይህን የተናገሩት ዙሪክ ከተማ እየተካሄደ ባለው የፊፋ 65ኛ ዓመታዊ ስብሰባ ላይ ነው። በኮንግሬሱ ላይ ለመገኘት ከመጡ አባላት መካከል የሰባቱ ከፍተኛ ባለሥልጣናት ተይዞ መታሰር በፊፋ ላይ ከባድ ማዕበል ቢያስነሳም አባላቱ በአንድነት መንፈስ ከሠሩ ችግሩ ሊወገድ እንደሚችል አክለው ተናግረዋል። የፊፋ አባላት በዛሬው ዕለት ይሆናል ተብሏል ብላተር ለሌላ አምስተኛ የሥራ ዘመን ማገልገል ይችሉ እንደው ድምፅ የሚሰጡት። ለፕሬዝደንትነቱ ቦታ የሚፎካከሯቸው የዮርዳኖሱ ልዑል አሊ ቢን አል ሁሴን ናቸው። ዛሬ ምስራቅ ሳውዲ አረቢያ ውስጥ በአንድ የሺዓዎች መስጊድ ላይ የደረሰ የአጥፍቶ ጠፊ ቦምብ ጥቃት በትንሹ 4 ሰዎች መገደላቸው ተገለጸ። ራሱን እስላማዊ መንግሥት ነኝ ብሎ የሚጠራው ነውጠኛ ቡድን ለጥቃቱ ኃላፊነቱን ወስዷል። የሳውዲ ባለሥልጣናት ዳማም ከተማ ላይ የታቀደውን ጥቃት አክሽፈናል ብለዋል። ነውጠኛው ቡድን ባወጣው መግለጫ ግን መስጊዱ ከፍተኛ ጥበቃ ቢደረግለትም ቦምብ ታጣቂው ኢላማ ካደረገው ስፍራ መድረስ ችሏል ብሏል። ፖሊስ እንደገለጸው ፍንዳታው የደረሰው የጸጥታ ጠባቂዎች ወደ አጥፍቶ ጠፊው መኪና በቀረቡበት ወቅት ነው። አንድ ምስክር ሲናገር በሴቶቹ የጸሎት ማድረሻ መግቢያ በኩል ወደ መስጊዱ ለመዝለቅ የሞከረውን ተሽከርካሪ በበጎ ፈቃደኝነት የሚሰሩ የጸጥታ ኃይሎች ለማስቆም ሞክረዋል። አድማጮች፣ ለሰዓቱ ያለን ዜና ይኸው ነው።
ከምሽቱ 3 ሰዓት በመደበኛ ፕሮግራማችን ዜና በሰፋት እናቀርባለን። ከዘገባዎች ጋራ አሁን ወደ ምሽቱ መጀመሪያ ቀነበር እናልፋለን። በአሁኑ ጊዜ በዓለም ዙሪያ ቁጥሩ ወደ 8 ሚሊዮን የሚጠጋ ህዝብ ባዶ ሆዱን እንደሚያድር አንድ የተባበሩት መንግስታት ድርጅት አዲስ የጥናት ዘገባ አመልክቷል። ሆኖም ባለፉት 25 ዓመታት የረሃብ ተጠቂዎች ቁጥር በ216 ሚሊዮን መቀነሱን ሪፖርቱ ያሳያል። የ2015 ዓመተ ምህረት የዓለም የምግብ ችግር ዞታ በሚል ርዕስ የወጣው ዓመታዊ ሪፖርት በማደግ ላይ ባሉ አገሮች በከባድ የተመጣጠነ ምግብ እጦት የሚጎዳው ህዝብ ቁጥር ቀንሷል፣ ግን በይበልጥ መሰራት አለበት ሲል ያመለክታል ዘገባው። የእስያ ፓሲፊክ አካባቢ አገሮች የረሃቡን መጠን በመቀነስ በተባበሩት መንግስታት የሚሌኒየም ግብ የተያዘውን ኢላማ አሳክቷል ይላል ሪፖርቱ። ከጄኔቫ የተጠናቀረ ዘገባ አለ እነሆ።
ሪፖርቱ ሶስት የመንግስታቱ ድርጅት ዋና ዋና መስሪያ ቤቶች በጋራ ያጠናቀሩት ነው። የምግብና የእርሻ ድርጅቱ ፋኦ፣ የዓለም የምግብ ፕሮግራም WFP እና ኢፋድ ዓለም አቀፍ የግብርና ልማት ተቋሙ። ከ129 በማደግ ላይ ያሉ ሀገሮች ውስጥ 72ቱ ይህ የአውሮፓውያኑ 2015 ሲጠናቀቅ ረሃብን በግማሽ ይቀንሳሉ ይላል። የዓለም የምግብ ፕሮግራም የፖሊሲና የፕሮግራም ዲሬክተር ስታንሌክ ሳምኬንግ ውጤቶቹን ያደንቃሉ። ለመፈንደቅ ግን መቸኮል አይገባንም ነው የሚሉት።
Since the establishment of the Millennium Development Goals, extreme poverty has been reduced by more than half. However, hunger has only...
የሚሊኒየሙ የልማት ግብ ከተተለመ ወዲህ የከፋ ድህነት ከግማሽ በላይ ቀንሷል። ነገር ግን ረሃብ የቀነሰው በ14% ብቻ ነው። ይህ ታዲያ እድገትና የገቢ መጠን መጨመር፣ የምግብ ዋስትናና የተመጣጠነ ምግብ የመዳረሱም ደረጃ በዚያው መጠን ያድጋል ማለት እንዳልሆነ ግልጽ ማስረጃ ነው። የምጣኔ ሀብት እድገት ሁልጊዜም ሁሉን አካታች ይሆናል ማለት አይደለም። የገጠር ነዋሪዎችን ምንጊዜም ታሳቢ ያደርጋልም ማለት አይደለም።
የዚህ የዘንድሮ ሪፖርት የሀገሮች የረሃብ ይዞታ ካርታ እንደሚጠቁመው አሁንም ከክልል ክልል ሰፊ ልዩነት አለ። በምስራቅ እስያ ረሃብ በከፍተኛ ደረጃ ቀንሷል። በላቲን አሜሪካ፣ በካሪቢያን፣ በደቡብ ምስራቅና በማዕከላዊ እስያ እንዲሁም በአንዳንድ የአፍሪካ አካባቢዎች እጅግ ፈጣን እርምጃ ይታያል። ይሁንና አሁንም ቢሆን በምግብ እጥረት በከባዱ የሚጠቃው ከሰሃራ በታች ያለው የአፍሪካ ክፍል መሆኑን የተባበሩት መንግስታቱ ድርጅት ሪፖርት ይገልጻል። እንዲያውም ይላሉ የዓለም የምግብ ፕሮግራሙ ባለስልጣን ስታንሌክ ሳምኬንግ፣ በአህጉሪቱ የከባድ ረሃቡ መጠን እየተባባሰ ነው።
In sub-Saharan Africa, nearly 1 in 4 are estimated to remain undernourished. Crisis environments...
ከሰሃራ በታች ባለው የአፍሪካ ክፍል ከአራት ሰው አንዱ በምግብ እጥረት የተጎዳ ነው። በአካባቢው ቀውስ ሲፈጠር ደግሞ፣ ለምሳሌ ከባድ የአየር ሁኔታ ሲከሰት፣ የተፈጥሮ አደጋ ሲደርስ፣ የፖለቲካ ነውጥና የእርስ በርስ ግጭቶች የአፍሪካንና የሌሎችንም የዓለም አካባቢዎች እርምጃ አጓተዋል። በዓለም ደረጃ ስንመለከት በምግብ እጥረት ከሚጎዱ አምስቶች ውስጥ አንዱ ቀውስ ባለበት አካባቢ የሚኖር ነው። በበርካታ ሀገሮች ያለው ዘርፈ ብዙ ቀውስ ተጋላጭ የህብረተሰብ ክፍሎችን ለመጠበቅ የገቢ እድገትንም ለሁሉም ለማዳረስ እንዳይቻል አድርጓል።
ሰሜን አፍሪካ ውስጥ ከባድ የምግብ እጥረት ወደ መወገዱ መቃረቡን የጠቆመው ይህ ሪፖርት በአሁኑ ወቅት ከ5% በታች መድረሱን ያመለክታል። የህዝብን የምግብ ዋስትና ለማሻሻል ለብቻው ፍቱን የሚሆን መንገድ እንደሌለ ቢታወቅም ትልቅ ለውጥ የሚያመጡ አንዳንድ እርምጃዎች መኖራቸው ሀቅ ነው ሲሉ የሪፖርቱ አዘጋጆች ያስገነዝባሉ። የአነስተኛ እርሻና የቤተሰብ ይዞታ ገበሬዎችን ምርት ማሳደግ ድህነትና ረሃብን ለመቀነስ እንደሚረዳ አመልክተው፣ የምጣኔ ሀብት እድገት ህብረተሰቡን በጠቅላላ የሚጠቅም እንጂ ላለው የሚጨምር መሆን አይገባውም ብለዋል።
የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በግጭት ቦታዎች የሚዘግቡ ጋዜጠኞችን ደህንነት ጥበቃ በተመለከተ በሙሉ ድምፅ ውሳኔ አሳልፏል። እርምጃው የተወሰደው በዓለም ዙሪያ የሚገደሉና የሚታፈኑ ጋዜጠኞች ቁጥር እየጨመረ ባለበት መሆኑን ጠቅሳ የተባበሩት መንግስታት ድርጅት ዘጋቢያችን ማርጋሬት በሽር ቀጣዩን አድርሰናለች። ትዝታ በላቸው ታቀርባለች።
ሪፖርተርስ ዊዳውት ቦርደርስ ማለትም ድንበር የለሽ ጋዜጠኞች የተባለው የጋዜጠኞች መብት ተቆርቋሪ ቡድን ባለፈው ዓመት ብቻ 66 ጋዜጠኞች መገደላቸውን ከዚህ ከአውሮፓውያን አመት መግቢያ ጥር ወር ወዲህ ደግሞ ሌሎች 25 በመስክ ስራቸው ላይ ያሉ መገደላቸውን ዘግቧል። ባለፉት 15 አመታት ብቻ 700 የመገናኛ ብዙሃን ሰራተኞች በስራ ላይ እንዳሉ መገደላቸው ታውቋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እንዲህ አይነቱ የጋዜጠኞች ጥቃት አውግዞ መንግስታት ታጣቂ ቡድኖች ደህንነታቸውን ለመጠበቅ እርምጃ እንዲወስዱ ጠይቋል። በግጭት ቦታዎች ታግተው የሚገኙ ጋዜጠኞችም በፍጥነት እንዲለቀቁ ብሏል። የድንበር የለሽ ጋዜጠኞች ድርጅት ተወካይ ክሪስቶፈር ድሎሬት ኢራቅና ሶሪያ በዓለም ላይ ለጋዜጠኞች ደህንነት እጅግ የሚያሰጉ ሁለት አገሮች መሆናቸውን፣ በሶሪያ ጦርነት ከተጀመረ እንደ አውሮፓ አቆጣጠር ከ2011 ዓመተ ምህረት ወዲህ 45 በኢራቅ ደግሞ ከ2013 ዓመተ ምህረት ወዲህ ቢያንስ 15 ጋዜጠኞች እንደተገደሉ ተናግረዋል። ወደፊት የመገናኛ ብዙሃን ሰራተኞች ላይ ግድያ እንዳይፈጸም ተጠያቂነትን ማጠናከር አስፈላጊ ነው ብለዋል።
In the world more than 90% of the crimes against journalists
በዓለም ዙሪያ በጋዜጠኞች ላይ ከሚፈጸሙ ወንጀሎች 90% በሕግ አይጠየቁም፣ አይቀጡም። ይሄ ደግሞ በጋዜጠኞች ላይ ወንጀል የሚፈጽሙትን ማበረታታት ማለት ነው። ጋዜጠኞችን ከጥቃት መጠበቅ ከፈለግን ይህን በወንጀል ያለመጠየቅ ጉዳይ መዋጋት አለብን።
ጋዜጠኞች ላይ የሚፈጸም ግድያ እንደ ጦርነት ወንጀል እንዲቆጠርና ለዓለም አቀፍ ፍርድ ቤት መቅረብ እንዳለበትም ተናግረዋል። ራሳቸው ቀድሞ ጋዜጠኛ የነበሩት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወርስ ሰላማዊ ናቸው በተባሉ ሀገሮችም የፕሬስ መብት ጥበቃ እየተሸረሸረ ሄዶ በጋዜጠኞች፣ በሲቪል ማህበረሰብና በፖለቲካና በሰብአዊ መብት ጠባቂዎች ላይ ወከባና ማስፈራራት እየገነነ መሄዱን ተናግረዋል። በሰሞኑ የብሩንዲ ሁኔታ የፕሬዝዳንት ፒየር ኢንኩንዙዛ ለሶስተኛ ጊዜ ለምርጫ መቅረብ የተቃወሙትን እንደ ምሳሌ አቅርበዋል።
Since the unlawful attempt to seize power was quashed, several independent journalists report being told that they are on a list of people to be arrested.
በህገወጥ መንገድ ስልጣን ለመያዝ የተደረገው ሙከራ ከከሸፈ ወዲህ በርካታ ጋዜጠኞች የሚታሰሩ ሰዎች መዝገብ ውስጥ ናችሁ እየተባሉ ተነግሯቸዋል። እንገላችኋለን፣ ሰቆቃን ፈጽምባችኋለን፣ ደብዛችሁን ነው የምናጠፋው የሚል ዛቻ እየተሰነዘረባቸው ያሉ ብዙዎች መሆናቸውን እንሰማለን። በዚያም ምክንያት ተነስተው ጥፍት ይላሉ።
እንደ ባሽር አልአሳድ ያሉ የሶሪያ መሪዎችና እርሳቸውን የሚቃወሙ ታጣቂዎች እንዲሁም ራሳቸውን እስላማዊ መንግስት ብለው የሚጠሩ ነውጠኛ ኃይሎች ጋዜጠኞችን ኢላማ እንደሚያደርጉ ተናግረዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ወቅት ኮሚቴ ቱ ፕሮቴክት ጆርናሊስት የጋዜጠኞች መብት ተንከባካቢ ድርጅት ሲፒጄ የብራዚል ራዲዮ ዘጋቢ ጋዜጠኛ መገደልን አውግዟል። ጋዜጠኛው ከፍተኛ ሰቆቃ ተፈጽሞበት አስከሬኑ ባለፈው ቅዳሜ ተጥሎ መገኘቱን ሲፒጄ አስታውቋል።
በዓለማችን ትልቁና ከፍተኛ ገቢ በማምጣት የሚታወቀው የስፖርት ተቋም ፊፋ ባለፈው ረቡዕ አስደንጋጭ የሆነ ቅሌት እንደተገኘበት ተዘግቧል። ባለፈው ዜናችን እንደተገለጠው የዩናይትድ ስቴትስ ባለስልጣናት በአሁኑ ወቅት ስራ ላይ ባሉትና በቀድሞዎቹ የዓለም አቀፉ ስፖርት ፌዴሬሽን ፊፋ ባለስልጣናት ላይ የተመሰረተውን ክስም ይፋ አድርገዋል። ክሱ ምን አንደምታ አለው? በዓለም አቀፉ የእግር ኳስ ፌዴሬሽን ማለትም በፊፋ የወደፊት ሂደት ላይስ ምን ማለት ነው? ሁለት የስፖርት ተንታኞች ከአሜሪካ ድምፅ ማይክ ሪሽማን ጋር ተወያይተዋል። እንደሚከተለው አቀርበዋለሁ። የዓለም አቀፉ እግር ኳስ ስፖርት የበላይና ዋና ተቋም ፊፋ ከ20 ዓመታት በላይ በሆነ ሙስናና የሥልጣን ብልግና ተከሷል። ትናንት ረቡዕ ይፋ የሆነበትና የተጋለጠበት ቅሌት ግን ከፍተኛ ነው። የዩናይትድ ስቴትሱ የፍትህ ሚኒስቴር በ14 የአሁንና የቀድሞ የፊፋ ባለሥልጣናት ላይ ክስ መስርቷል። ክሶቹ መጠነ ሰፊ ሙስና፣ ህገወጥ የገንዘብ ልውውጥ ንግድ፣ የኤሌክትሮኒክስ የገንዘብ ልውውጥና ማጭበርበር ይገኙባቸዋል። አቃቤ ህጓ ሎሬታ ሊንች የፊፋ ባለሥልጣናት በበርካታ የወንጀል ተግባሮች ተዘፍቀዋል፣ ከ20 ዓመታት በላይም ጉቦ ሲቅሙና ወደ ኪሳቸው ሲያስገቡ ቆይተዋል ይላሉ። በሌላ ዜና ደግሞ ሩሲያ እንደ አውሮፓ ቆጣጠር በ2018 ካታር በ2022 የዓለም እግር ኳስ ዋንጫ ውድድርን እንዲያስተናግዱ ከተሰጠው ፈቃድ ጋር በተያያዘ የስዊስ ባለሥልጣናት ክስ መስርተው ትናንት ረቡዕ ዙሪክ ውስጥ በርካታ የፊፋ ባለሥልጣናት ወህኒ ሄደዋል። ማርክ ቢሰን ከቪኦኤ ጋር የተወያየ የስፖርት ተንታኝ ነው። የፊፋ ፕሬዝዳንታዊ ምርጫ ነገ አርብ ሊካሄድ፣ ይህ ቅሌት ግን በሁለት ቀን ቀድሞ መጋለጡ አስደናቂ ነው ይላል።
That was my first reaction. The two probes won by the US Justice Department.
በእውነቱ የመጀመሪያው ስሜቴ ያ ነው። ሁለቱ ክሶች አንዱ በፍትህ ሚኒስቴር ሌላው በስዊስ ባለሥልጣናት መጋለጣቸው ከነገው አርብ የፊፋ ፕሬዝደንታዊ ምርጫ ጋር መገጣጠማቸው ይደንቃል። ካስደናቂነቱ ደግሞ የወቅታዊነቱ።
ትናንት ረቡዕ ዙሪክ ውስጥ በሚገኘው ምርጥና ዘመናዊ ሆቴል ውስጥ በስዊስ ባለሥልጣናት የተያዙ 7 የፊፋ ባለሥልጣናት ወዲህ ወደ ዩናይትድ ስቴትስ የሚላኩበትን ቀን እየተጠባበቁ መሆናቸው ታውቋል። ማይክ ቢሶን እንደሚለው ትናንት ከተያዙት ባለሥልጣናት መካከል አንዳንዶቹ የቀድሞውን የሰሜንና የማዕከላዊ አፍሪካ አሜሪካ ይቅርታ እንዲሁም የካሪቢያን እግር ኳስ ፌዴሬሽን ኮንካፍ ዋና ሥራ አስኪያጁን ጃክ ዋነርን ጨምሮ ለረጅም ጊዜ በሙስና ተግባር ተዘፍቀው የቆዩ ናቸው።
We've known for some time that former CONCACAF Secretary General has been working with the FBI undercover. So today
የቀድሞው የኮንካፍ ዋና ጸሐፊ ከኤፍቢአይ ጋር በሚስጥር ይሰሩ እንደነበር ካወቅን ቆይተናል። እና ይህ ያሁኑ መጋለጥ እርሳቸው ከኤፍቢአይ ጋር ይሰሩ የነበሩት ውጤት ነው። እርግጥ ነው እርሳቸውም በዚህ ሙስና ቅሌት ተዘፍቀውና ጉቦ ሲቀበሉ መቆየታቸው ተመልክቷል።
ይህን የፊፋን ቅሌት የሚከታተሉት የዩናይትድ ስቴትስ ባለሥልጣናት ደቡብ አፍሪካ እንደ አውሮፓ አቆጣጠር በ2010 ዓ.ም የነበረውን የዓለም ዋንጫ ያስተናገደችው ጉቦ አብልታ ነው የሚለውንም ክስ ይመረምራሉ ተብሏል። የደቡብ አፍሪካ የስፖርት ሚኒስቴር ግን ይህን ያስተባብላል። ቪኦኤ ስለ ሁኔታው ለማጣራት መረጃ ሲጠይቅ የፕሬዝዳንቱ አማካሪ ሃሮልድ ማሉካ ጥያቄውን ወደ ስፖርት ሚኒስቴሩ መስሪያ ቤት አስተላልፏል። ሚኒስትሩ ሚኪሌ ምባሉላ ደግሞ በኦፊሴል በሰፈረ ቃላቸው የምን ጉቦ ራ ይህን አይነት ገንዘብ ከሚኒስቴሩም ሆነ ከመንግስት ካዝና አልወጣም አሉ።
Our financial records and books for the 2010 and 11 financial years and those before
የ2010 እና 2011 የበጀት ዓመት እንዲሁም ከዓለም ዋንጫ በፊትና በኋላም ያሉንን የገንዘብ ሪኮርዶችና መዛግብት በተመለከተ በዋናው የደቡብ አፍሪካ ኦዲተር የተመረመሩ ናቸው። ይህ አሁን የቀረበውን ክስ የሚመለከት አንዳች መዝገብ አልተገኘም።
ይህ በእንዲህ እንዳለ የነገው አርብ የፊፋ ፕሬዝዳንታዊ ምርጫ በታቀደለት መርሃ ግብር መሰረት ይካሄዳል ተብሏል። በአሁኑ ወቅት ከታሰሩት መካከል ያልሆኑት የወቅቱ ፕሬዝዳንት ሲፕ ብላተር ለአምስተኛ ጊዜ ለመመረጥ ይመኛሉም ተብሏል። የወቅቱን የጉቦና የሙስና ቅሌት ግን ያውቃሉ ባይ ነው የጎል ዳት ካም ድረገጽ ጸሐፊ አይቪስ ጋላርሴፕ።
The interesting thing is he's already kind of in spin control mode and it seems like he's trying to insulate himself from what's gone on.
በጣም የሚያስደንቀው ነገር ምንድነው? ብላተር ሚዛን ጠብቀው ራሳቸውንም ከጉዳዩ የማውጣት ጨዋታ ማያዛቸው ነው። ያም ሆነ ይህ ግን እዚህ ላይ ልብ መባል ያለበት እርሳቸው ከደሙ ንጹህ ነኝ ንጹህ ያለ መሆናቸው ነገር ነው ወይም እጃቸው ሙሉ በሙሉ አለበት አሊያም ብቃት የሌላቸው መሪ ናቸው ማለት ነው።
የጎል ዳት ካም ጸሐፊ ጋላርሴፕ ሩሲያ የ2018ን ብዙም የእግር ኳስ ታሪክ የሌላት ቃታር ደግሞ የ2022ን የዓለም ዋንጫ እንዲያስተናግዱ የተደረገበትን ያልተጠበቀ ያልታሰበና ያልታለመ ውሳኔ ሁኔታንም ቃኝቷል።
My impression is that these World Cups, the 2018 World Cup, 2022 World Cup,
እኔ እንደተሰማኝ እነዚህ ሁለት የዓለም እግር ኳስ ዋንጫዎች ልክ የዘረፋ አይነት ነው የሆኑላቸው። ማኘክ ከሚችሉት በላይ የጎረሱም አይነት ነው የሆነባቸው። ምክንያቱም ነገሩ ይፋ እንደሆነ መላው ዓለም የተንጫጫው ለዚህ ይመስለኛል።
ለነዚህ የዓለም ዋንጫ ውድድሮች አስተናጋጅነት ግን ሌላ ዕጣ አይጣልም። ማለትም ሩሲያም የ2018ን ቃታርም የ2022ን የዓለም ዋንጫ ያስተናግዳሉ ማለት ነው እስካሁን ባለው ዜና መሰረት። ወደ ማጠቃለያ ዘገባችን እናልፋለን። በኢትዮጵያ በተካሄደው ብሔራዊ ምርጫ እስካሁን ውጤታቸው ከታወቀው 442 የህዝብ ተወካዮች ምክር ቤት መቀመጫዎች ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ 100% ማሸነፋቸውን የኢትዮጵያ ምርጫ ቦርድ አስታውቋል። ለመሆኑ ኢህአዴግ እንዴት እንዲህ በሰፊ ልዩነት አሸነፈ? ከምርጫ ማጭበርበር ጀምሮ በርካታ ተቋማዊና ፖለቲካዊ ምክንያቶች በተቃዋሚ ፓርቲዎችና የፖለቲካ ተንታኞች እየተነገሩ ነው። ኢትዮጵያ የሚገኘው ባልደረባችን ሄኖክ ሰማግዜር ያጠናቀረው ዘገባ እነዚህን ጉዳዮች ሲመረምር 1:5 ትልቅ ሚና መጫወቱን ይገልጣል። ለመሆኑ 1:5 አደረጃጀት ምንድን ነው?
ከአዲስ አበባ ጎዳናዎች እስከ ቡታጅራ፣ ከሻሸመኔ እስከ ሾኔ፣ ከአዴት እስከ አዲግራት 1:5 ምንድን ነው ብላችሁ ብትጠይቁ በአጠቃላይ ሁለት አይነት ምላሾችን ልታገኙ ትችላላችሁ። አንደኛው በፈገግታ ምንም የሚል
ስለ 1:5 ምን ታውቂያለሽ?
ለማቆ 5:4:5 ኮስ ላይ ነው ይለማቆ ነገር ይሄ።
ሁለተኛው ማህበረሰቦች በለት ተለት ኑሯቸውና ያስተዳደር ጉዳዮች በተለይ የጋራ አድገታቸው ዙሪያ የሚፈጥሩት ቡድን ነው ሲሉ ያስረዷቸዋል። 1:5 ያመራር አደረጃጀት ነው። ግቡ ልማት፣ ፖለቲካ፣ የማህበረሰብ ለውጥ ማምጣት ሊሆን ይችላል። በተለይ በቻይና ኮሙኒስት ፓርቲና ሌሎች መሰል ስርዓቶች በስፋት ለሀገር ልማት፣ ለዲሞክራሲያዊ መብቶች አፈናና በሰፊው ህዝብ ዘንድ የገዥዋ እናት ፓርቲ መሪ ሐሳብ ወይም ሪዮት እንዲሰርጽ በስራ ላይ የዋላ ደረጃጀት ነው። ግንቦት 16 ቀን 2007 ዓ.ም በመላው ኢትዮጵያ የተካሄደው ሀገር አቀፍ የህዝብ ተወካዮች ምክር ቤትና የክልል ወኪሎች ምርጫ ገዢው ፓርቲ ኢህአዴግ ያሸነፈበት ምስጢር አስመልክቶ ከተቃዋሚዎችና ከደጋፊዎች ከሚሰጡ አስተያየቶች አሁንም 1:5 አይጠፋቸውም።
ምርጫ ጣቢያም ተገኝቼ እንዳየሁት ከሆነ 1:5 ስራውን ሰርቷል።
ነገሩ እንዲህ ነው። 1:5 አደረጃጀት ሲሆን ለልማት፣ ለፖለቲካ ስራ፣ ለምርጫና ለሌሎችም አንድ የቡድን መሪ ያላቸው ተማሪዎች፣ ገበሬዎች፣ የመንግስት ሰራተኞች፣ በጥቃቅንና አነስተኛ የንግድ ስራ የተሰማሩ ሁሉ ይሳተፋሉ።
1:5 ያው ብዙም አላቅም፣ ግን 1:5 ሰዎች በመስሪያ ቤት በየአካባቢው ተሰብስበው ስለ ችግራቸው ስለ አንዳንድ ነገሮች የሚወያዩበት መድረክ እንደሆነ ነው የማውቀው።
አንቺ አባል ነሽ?
በ1:5
ተዘልብዛ
አዎ ነኝ።
ነሽ አይደለ? ሐሳቧን ትግለጽ። ለምን ታፍኛታለሽ? ትናገር።
እሺ
1:5 ምንድነው የሚሰራው? መናገር ትፈልጋለሽ?
አንዳልፈልግም።
ታዲያ ለምን ታፍኛታለሽ እንዳትናገር?
ተው በቃ።
አንተ ልጠይቅ።
አደረጃጀት ነው እሷ እንዳለችው ሰዎች ችግር ስለ ኢኮኖሚ ስለ አጠቃላይ ችግሮቻቸውን የመፍቻ አቅሙ የደከመው ካንዱ እየተማማረ በ1:5 ተጠርንፎ ችግር መፍቻ ነው፣ ሌላ አይደለም።
እሺ ትክክለኛው ጥያቄ ምንድን ነው?
ምን ፈልገው ነገር ነው? 1:5 በጣም በጣም ጠቅሞናል። አገሪቷን ድራማቲክ በሆነ መንገድ እያስኬዳት ያለና አሁንም ጭራሽ ተጠናክሮ መቀጠል ያለበት እና በጣም ምን ፈልገው እስከዛሬ የት ነበር ያለው? 1:5
እኔ ለምሳሌ ነገር የአንድ ትምህርት ቤት ርዕሰ መምህር ነኝ። መምህራኖችን በ1:5 አደራጃለሁ። ተማሪዎችንም በ1:5 አደራጃለሁ። መምህራኖች በ1:5 አደራጃቸው አጀንዳ ቀርጬ ነው የሚሰጣቸው። አጀንዳው ምን ፎከስ ያደረገ ነው? የተማሪዎች ውጤትና ስነ ምግባር መሻሻልን በተመለከተ ብቻ። ይሄንን አጀንዳ ምን ሰጣቸውም ለምንድን ነው? አንዳንድ ጊዜ ይቺ ሀገር እንድታድግ የማይፈልግ ብዙ ሰው አለ። 1:5ን ካልተገባ ነገር ጋር የሚያያይዙት ምክንያቱም ለውጥ እንደሚያመጣ ስለሚያውቁ ካልተገባ ነገር ጋር ያያይዙታል፣ እንዳይተገበር ማለት ነው። ይሄንን እኛ ማህበረሰቡ ላይ መቅረፍ ስለምንፈልግ ለአስተማሪው አጀንዳ ቀርጸን ነው የምንሰጠው።
የፖለቲካ ጣልቃ ገብነት አለ?
አንቺ እይታ እኔ አሁን በሁለቱ ሰርቻለሁ፣ በተማሪም በአስተማሪም ሰርቻለሁ። ከ101% በላይ የለበትም። ፎርማሊ ነው ያደረጃጀት ምክትል ሰበመር ነኝ። እኔ ደግሞ ጠምሬ
ማለት ነው ያደረጃጀት ምክትል ነው ሰበመር።
እንደዚህ ክበባትን፣ የተማሪዎችን ፕሮግራም፣ የትምህርት ፕሮግራሞች እነዚህ ነው የሚሰራው።
Oh, ሁለት በተጠናቀቀው ብሔራዊ ምርጫ ለህዝብ ተወካዮች ምክር ቤት የመድረኩ ፕሮፌሰር በየነ ጴጥሮስ በትውልድ ስፍራቸው ሾኔ ሲወዳደሩ ዘገባ ለማቅረብ ወደ አካባቢው ባመራንበት ወቅት የሚከተሉ አይኖችና እንቅስቃሴያችንን የሚከታተሉ የመንግስት ቢሮ ኃላፊዎች በየስፍራው ነበሩ። በሾኔ በአንድ ለአምስት አደረጃጀት ለልማት ቀድመው ከተመሰረቱ ቡድኖች ውጪ ለምርጫ የተደራጁ ግብረ ኃይሎች ነበሩ። ስራቸው በየቤቱ እየተዘዋወሩ የኢህአዴግን በጎ ስራዎች ማስተዋወቅ፣ ህዝቡ ንብን እንዲመርጥ ዘመቻ ማካሄድ፣ የአንዳንድ አባላትን የፖለቲካ ድጋፍ ማጥናትና አስፈላጊ ሆኖ ሲገኝ ሀሳባቸውን የሚለውጡባቸውን መንገዶች ማፈላለግ ነው። የአንድ ለአምስት አደረጃጀት በበጎ ፈቃድ ቢሆንም ስራ፣ ብድርና ተሳታፊነትን ለማግኘት መንገድ ያቀናል። በዚህ አደረጃጀት የማይሳተፉ እንዲሳተፉ ይበረታታሉ፣ ይገፋፋሉ፣ ይመከራሉ። የአንድ ለአምስት አደረጃጀት ተሳታፊዎች የኢህአዴግ አባል መሆን አይጠበቅባቸውም። ሆኖም ለምርጫ የሚመሰረቱ ግብረ ኃይሎች ግን ድርጅታዊ አሰራርና የፖለቲካ ጥቅምና ርዕዮትን በህዋሳዊ አደረጃጀቱ ያራምዳሉ። በተለይ ለመሰረታዊ ድርጅትና አጠቃላይ እናት ድርጅቷ መረጃ በሁለቱም አቅጣጫ ያደርሳሉ፣ መፍትሄ ያፈላልጋሉ። በሾኔ 970 በአንድ ለአምስት የተደራጁ የኢህአዴግ ወይም የመንግስት የምርጫ ግብረ ኃይሎች እንዳሉ በዘገባችን ተረድተናል። በከተማዋ 6113 የተመዘገቡ መራጮች ሲኖሩ ከ5800 በላይ በአንድ ለአምስት የምርጫ ግብረ ኃይል አደረጃጀት ኢህአዴግን ለማስመረጥ ለወራት ስራቸውን የሰሩና በገዢው ፓርቲ የምጣኔ ሀብትና የእድገት ፖሊሲ ያመኑ ተጠቃሚነታቸውንም የሚገልጹ ናቸው። ስለዚህ የተቃዋሚ ፓርቲ እጩዎች 400 የሚሞላ ድምጽ ብቻ እንዲያገኙ በሚል ከወራት በፊት የተቀየሰ ስልት መኖሩን ከአደረጃጀቱ ተሳታፊዎችና መሪዎች ተረድተናል። የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ የ2007ቱ ምርጫ አስቀድሞ በተለያዩ መዋቅራዊና ተቋማዊ የአፈናና የመንግስት ንብረትንና ሀብትን በመጠቀም የተኮላሸ ነው ይላሉ።
የተወካዮች መባረር፣ መደብደብ፣ መታሰር የምርጫውን ሂደት ቀጥ አድርጎ ያቆመው ነው። ኮረጆዎችን በኢህአዴግ ምርጫ ምልክት መሙላቱን ደግሞ በምን ዘዴ ነው? አንድ ለአምስት የሚባለውን አንድ ለአምስትን አርሶ አደሩ ምን አለ? ይህ አንድ ለአምስት ለደቦ ነው እንጂ ለድምፅ አይደለም። ገበሬው እኮ ነው የምናገረው። ሰዎች በቡድን የሚሰሩት ደቦ ነው። ይሄ ደግሞ ምርጫ ማለት የአንድ ሰው የህሊና ጉዳይ ነው። ፈጣሪውና እሱ ብቻ ነው የሚያውቀው እስከ ማለት ድረስ እያጥላሉ ነበር። ግን ለሆድ ያደሩ ስራ አጥ የሆኑ ጎረምሳ ልጆች፣ ሴቶች ሞልቷል። እነዚህን እያደራጁ ድምፅ ሲያሰጡ እንደነበረ የቀበሌ የወረዳ አስተዳደር ዋናው ስራው ይህንኑ መጠቅጠቅ እንደሆነ
የመድረኩና የኦፌኮ ዶክተር መራራ ጉዲና አንድ ለአምስት ድርሻ ቢኖረውም ገዢው ፓርቲ ሁለት ምርኩዞች አሉት ይላሉ።
በተለይ ዘንድሮ ኢህአዴግ ምት ነው ያዘው። አሸንፋለሁ ብሎ የተማመነው አንድ ለአምስት ነው። አንድ ለአምስት ላይ ብዙ ቦታ ጦርነት ነው ወይ ነው። አንድ ለአምስት ጸረ ዲሞክራሲያዊ አሰራር ነው፣ ይፍረስ፣ ምርጫ ውስጥ ምንም ጉዳይ የለውም ብለን ብዙ ቦታ በደንብ ነው እንትን ያደረግ ነው። እና በተለይ አንድ ለአምስት ፈረሰባቸው። ታዲያ ምንድን ነው የሚቀረው? ሁለቱ ምርኩዞች፣ እነዚያ ሁለቱ ተቋሞች ናቸው ያስቸገሩን፣ ምርጫ ቦርድና ኢህአዴግ ታጣቂ ኃይል ፌዴራል ፖሊስ ጀምሮ።
በድምፅ ከቪኦኤ ጋር ያልተነጋገሩ በመንግስቱ መዋቅር ውስጥ የፓርቲ ፖለቲካ ስራም በተለያዩ የምርጫ ጣቢያዎች ሲሰሩ ያገኘናቸው የመንግስት ሰራተኞችና የመሰረታዊ ድርጅት መሪዎች ኢህአዴግ ይህንን ምርጫ ሙሉ ለሙሉ ለማሸነፍ አንዲትም ቅንጣት ታክል ድምፅ ማጭበርበር እንደማያስፈልገው ያሰምሩበታል። አንድ ለአምስት በኢትዮጵያ ልማት ፖለቲካና አስተዳደራዊ መዋቅር ውስጥ ዛሬ ትልቅ ስፍራ የያዘ ከቤተሰብ እስከ ጓደኛ፣ ከጎረቤት እስከ መስሪያ ቤት፣ በወጣት በሽማግሌ በወንድ በሴት የተዘረጋ የአደረጃጀት ሰንሰለት ነው። ባጭሩ ጨውና አንድ ለአምስት ያልገባበት ጓዳ በኢትዮጵያ ፈጽሞ አይገኝም። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ ከአዲስ አበባ።
ከሰኞ እስከ አርብ ለ30 ደቂቃ የሚካሄደው ፕሮግራማችን የዛሬ የመጨረሻ ነው። ቅዳሜና እሁድ አይኖረንም፣ ሰኞንም እንገናኘው። ዛሬ ግን በመደበኛው 3 ሰዓት ፕሮግራም እንገናኛለን። ከፕሮግራም መሪ ጽዮን ግርማ ጋር አዲሱ አበበ ነኝ ያስተናገድኳችሁ። ሰላም፣ ደህና እምሹ።
This program has come to you from the Voice of America, Washington.